Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ጉዞ በሚያዝያ ወር በጋምቤላ ድንበር ተሻግረው ጥቃት በማድረስ ከ200 በላይ ሰዎችን የገደሉት መለየታቸውን የኢትዮጵያ የመከላከያ ሚኒስትር ገለጹ።
ወንጀለኞች በስም ዝርዝር ጭምር ለይተናል።
በሌላ ዜና ደግሞ በአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ከቤቶች መፍረስ ጋር በተያያዘ የሰዎች ሕይወት ጠፍቷል።
በሌላ ዜና በወጣቱ የድረገጽ ጸሐፊ በፈቃዱ ኃይሉ ላይ የተመሰረተውን ክስ የሚመለከተው ፍርድ ቤት ለውሳኔ ተለዋጭ የጊዜ ቀጠሮ ሰጥቷል። በኦሮሞ ፌዴራሊስት ኮንግረስ ወጣት አባላት ላይ ለተመሰረተው የሽብር ክስ የአቃቤ ሕግን ማስረጃ አድምጧል። ዝርዝሩን ይዘናል።
ቤተልሔም ጥላሁን የሶል ሬብልስ ጫማ ፋብሪካ መስራች ስለ ስራ ፈጠራ የምትለናለን።
እሱ ለቤታችን ያለ ችግር ምንድን ነው? ይህም ደስ ቢሆን ብለን በጣም ስለን የምንናገርበት ችግር ምንድን ነው? ብዙ ጊዜ እንዴት ደግሞ ሁልናድቀው ያንን እንዴት ወደብነት ያምጣው ብዙ ጊዜ ናቸው። እንዴት ሰሰ የምናድቀው ለተሻለ ነገር።
ሌሎች ዝግጅቶችንም ይዘናል። አብራችሁን አምሹ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በዩናይትድ ስቴትስ የሚደገፉ የሶሪያ አማጽያን ከኢራቅ ጋር በሚዋሰነው ድንበር አጠገብ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ሰፈር የነበረ አነስተኛ የአውሮፕላን ማረፊያ እንደያዙ ተዘግቧል። አል ቡካማል ከተማ አጠገብ ያለው ሀምዳን አውሮፕላን ማረፊያ የጽንፈኛው ቡድን ሰፈር ሆኖ ሲያገለግል ቆይቷል። ቱርክ ባለፈው ዓመት የሩሲያን አውሮፕላን መታ ከጣለች ወዲህ የሩሲያና የቱርክ ፕሬዚዳንቶች ለመጀመሪያ ጊዜ በስልክ ተነጋግረው የጉዞና የንግድ ትብብር ለመቀጠል ተስማምተዋል። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ዛሬ ከቱርክ አቻቸው ሬሲፕ ታይፕ ኤርዶጋን ጋር ለአርባ ደቂቃዎች ያህል በተነጋገሩበት ወቅት ሀገራቸው የንግድና የኢኮኖሚ ግንኙነት ለመቀጠል ከቱርክ ጋር መነጋገር እንደሚጀምር ገልጸዋል። ሩሲያውያን ጎብኚዎች ቱርክን እንዳይጎበኙ ተደንግጎ የነበረው ገደብ እንደሚነሳም እንደተነገረ ሁለቱም ወገኖች አረጋግጠዋል። ፑቲን ኤርዶጋን በመጪው መስከረም ወር ቻይና በሚካሄደው የቡድን ሀያ ጉባኤ ጎን ፊት ለፊት ተገናኝተው ለመነጋገር ተስማምተዋል። ብሪታንያ ከአውሮፓ ህብረት ለመውጣት ከወሰነች በኋላ የህብረቱ መበሪዎች በብራስልስ ያካሄዱትን ጉባኤ ዛሬ እያገባደዱ ባለበት ወቅት ብሪታንያ ስለሚኖረው መጻኢ እድል ላይ እያተኮሩ ነው። ብሪታንያ የመውጣቱን ሂደት እንድታፋጥንና የሚገባውን ዋጋ ሳትከፍል ማንኛውንም አይነት በአባልነቷ ታገኘው የነበረውን ጥቅም አገኛለሁ ብላ እንዳትጠብቅ በማለት መሪዎቹ አስገንዝበዋል። ብሪታንያ በአባልነት እንድትቀጥል ከፍተኛ ቅስቀሳ ሲያደርጉ የነበሩት ጠቅላይ ሚኒስትር ዴቪድ ካሜሮንም ከስልጣን እሰናበታለሁ በማለታቸው የአሁኑ ጉባኤ ተሳትፏቸው የመጨረሻ ሳይሆን አይቀርም። ካሜሮን ከጉባኤው በኋላ ባደረጉት ንግግር ሀዘኑና ጸጸቱ እንዳለ ሆኖ የ28ቱን መሪዎች ጉባኤ ገንቢ ነበር ብለዋል። አድማጮች፣ ለሰዓቱ ያስኩት አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሚያዝያ ወር ድንበር ተሻግረው በጋምቤላ ክልል ጥቃት በማድረስ 208 ሰዎች እንደገደሉና 108 ሕፃናትን እንደጠለፉ የታመነ ተጠርጣሪ የሙረሌ ጎሳ አባላትን በስም መለየታቸውን የኢትዮጵያ መከላከያ ሚኒስትር ገለጹ። ሚኒስትሩ ሲራጅ ፈጌሳ ትናንት ለሕዝብ ተወካዮች ምክር ቤት የሰጡትን ማብራሪያ ተከታትሎ እስክንድር ፍሬው ከአዲስ አበባ የሚከተለውን ዘግቧል።
ሚያዝያ 7 2008 ከደቡብ ሱዳን ወደ ኢትዮጵያ ግዛት የገቡ የሙርሌ ጎሳ ታጣቂዎች ከ200 በላይ ሰዎችን በጭካኔ ገድለዋል፣ ህፃናትን ጠልፈው ወስደዋል፣ ከብቶችንም ዘርፈዋል። የኢትዮጵያ የመከላከያ ሰራዊትም በአጥፊዎቹ ላይ እርምጃ ለመውሰድ ወደ ደቡብ ሱዳን ድንበር ዘልቆ ገብቷል። ቀድሞ የታሰበው የኃይል እርምጃ ወደ ድርድር በመቀየሩም ህፃናቱ በዚሁ መንገድ እየተመለሱ ይገኛሉ። ይህም ሆኖ ግን ገዳዮቹ ከተጠያቂነት እንደማያመልጡ የጋምቤላ ክልልና የፌደራል መንግስቱ ባለስልጣናት ሲገልጹ ቆይተዋል። ትናንት ለፓርላማው ማብራሪያ የሰጡት የመከላከያ ሚኒስትር ሲራጅ ፈጌሳ ደግሞ እነዚህ ገዳዮች በስም መለየታቸውን ገልጸዋል። ለፍርድ የሚቀርቡት ግን እዚያው ደቡብ ሱዳን ውስጥ እንደሆነ ጠቁመዋል።
ወንጀለኞቹ እነማን ናቸው የሚለውን በዝርዝር ተለይቷል። ወንጀለኞች በስም ዝርዝር ጭምር ለይተናል። ስለዚህ በዛ መልክ ቀጣይ ለህግ መቅረብ ያለባቸው ለህግ እንዲቀርቡ የሚደረግ ነው የሚሆነው። ህጋዊ ፕሮሰሱ ምን ይሆናል የሚለው ዞሮ ዞሮ ተጠያቂ የሚሆኑት በዛው ሀገር ህግ ነው፣ ከዛ መንግስት ጋር ነው ተቀናጅተን የምንሰራው። ከደቡብ ሱዳን መንግስት ጋር በቅንጅት የሚሰራና እዛው የሚፈጸም ነው የሚሆነው።
ተጠልፈው የተወሰዱት ህጻናት ቁጥር 125 እንደሆነ ሲገለጽ ቆይቷል። በመከላከያ ሰራዊቱ የሚታወቀው ቁጥር ግን 103 መሆኑን ሚኒስትሩ ተናግረዋል። በጋምቤላ ከተማ አቅራቢያ በሚገኘው ጃዊ የስደተኞች ካምፕ ንጹሃን ዜጎችን በጭካኔ የገደሉ ስደተኞችም እዚያው ጋምቤላ ከተማ ለፍርድ እየቀረቡ መሆኑን የኢትዮጵያ መንግስትና የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሲገልጹ ቆይተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን።
ሽርን ጋቢና ቪኦኤ ኩኬ ሰውራዴ እንዘ ሀካ ታረ ደ ሄኖክ ፈንቴ ደ መስታወት አረጋው
ቢቲ ተለመ ጆኒ ና ጋቢና ቪኦኤ ዊት ሄኖክ ፈንቴ ደ መስታወት አረጋው
ዝግጅታችን ይቀጥላል። በመግቢያው እንዳልነው በንፋስ ስልክ ላፍቶ ክፍለ ከተማ ከቤቶች መፍረስ ጋር በተያያዘ ሕይወት ጠፍቷል። ሁኔታውን ስትከታተል የቆየችው ዘጋቢያችን ጽዮን ግርማ እዚህ ትገኛለች። ጽዮን፣ የት አካባቢ ነው? ምን ያህል ነው የጠፋው ሰው?
እንግዲህ ዛሬ ነው ይሄ ችግር ተከሰተ ያሉት። ከትላንትና ጀምሮ ማስጠንቀቂያ ሲሰጥ እንደነበር ተናግረዋል። እና እዛ አካባቢ ስልኮች ደውዬ ነበረ። ቦታው ሀና ማርያም፣ ፉሪ፣ ማንጎ ጨፌ እንደዚሁም ሌሎች ሰፈሮች አሉ። በጣም ትልቅ ነው። በንፋስ ስልክ ላፍቶ ክፍለ ከተማ ስር ያለ ቦታ ነው። እንግዲህ ያነጋገርኳቸው ነዋሪዎች የሚሉት በግምት ወደ 30 ሺህ የሚሆኑ መኖሪያ ቤቶች ከ97 በኋላ በጣም ብዙ ነው የሚሉት ከ97 በኋላ የተሰሩ በሙሉ መፍረስ አለባቸው፣ ህገ ወጦች ናቸው በሚል ትላንትና የአፍራሽ ግብረ ኃይል የሚባለው በአዲስ አበባ ክፍለ ከተማ በክፍለ ከተሞች ስር ያለው ኃይል መጥቶ በሶስት ቀን ውስጥ አካባቢውን ለቃችሁ እንድትወጡ፣ ህገ ወጦች ናችሁ፣ ምክንያቱም ምንም አይነት ሰነድ በእጃችሁ የለም፣ ከገበሬ ቦታ ላይ ቤት ገዝታችሁ የኖራችሁ ናችሁ በሚል ምልክት የራይትና የኤክስ ምልክት እያደረጉ ሄዱ ነው የሚሉት። በዛም መሰረት ኤክስ ምልክት የተደረገባቸው በሙሉ ዛሬ ጠዋት ተሰብስበው ሴቶቹ የህጻናትና ወጣቶች ሚኒስቴር ሄደው የት እንውደቅ ልጆቻችንን ይዘው ብለው እንዲጠይቁ፣ አንዳንዶቹ ደግሞ ቤተ መንግስት ሄደው እዛ አቤቱታ እንዲያቀርቡ እንዲያስረዱ በሚል
ያነጋገርሻቸው
ሰዎች ይሄን ነው የሚሉት። እሱን አድርገን ልንሄድ ስንል በመሀል ረብሻ ተነሳ ነው የሚሉት። ብዙ ነው ያነጋገርኩት፣ ግን አሁን የደረሰልንን እስቲ አንዲት አለ እንስማ።
እኛ ምንም የሰማነው ነገር የለም። ትናንትና ያው መጡ፣ በየቤቱ ስም ይመዘግባሉ። ገበሬ ቤትን ራይት አድርገው ይሄዳሉ። ኩሽና ምናምን ሰርቪስ እያሉ ይመዘግባሉ። እኛ ምንም ያወቁ ነገር የለም። እኛ ደግሞ የቤት ቆጠራ መስሏል ዝም ብለን ተረዳዳና፣ ልክ በዚህ ሰዓት በሶስት ቀን ውስጥ እቃችሁ እንድታወጡ ቤት ይፈርሳል ምናምን ያሉ መቃቀል እንዲ ዝም ብሎ በቃ የእኛ እንዲያውም ይሄ አይፈለግም ነው የተባለው። ግሪን ኤሪያ ማለት አይፈለግም፣ ተራራ ነገር ስለሆነ ይሄ ማንጎ ጨፌ አይፈለግም ያሉት አሁን እንደዚያ ሲሉ እኛ ይሄ ነው ብለን እሺ ብለን ቁጭ ብለን እያለ ትናንትና ያም ማስጠንቀቂያ መጣ። ለሊት በቃ ስብሰባ እንውጣና ራስ በራሳችን እንወያይ ምን እንደምናደርግ አሉ። ማንም አልቀሰቀሰንም፣ እሺ ብለን ራስ በራሳችን ወጣን። አፍርታት አካባቢ ማለት ነው ከሌሊቱ ወጣን። ያው ስብሰባ አደረግን። ምን ማድረግ አለብን ተባለ። ሰባት ሰባት ኮሚቴ ከየ እንትኑ ይህንትን ይባል ተባለ፣ ይውጣ ተባለ። አሁን ያን ሰባት ሰባት ኮሚቴ መረጥን። ምናል እሱ ቤተ መንግስት እንዲላክ እነሱ ማለት ነው ሰባት ሰባት ኮሚቴዎች። ምንም አይነት ረብሻ፣ ምንም አይነት ስድብ፣ ምንም አይነት ድንጋይ ውርወራ መኖር የለበትም። በሰላማዊ ነው እንደዚህ አድርገን ምንላ ተባባል። እሺ አሉ። ልክ ሰማይና ምድር ጎገግ ሲል ዙሪያችን እንዳለ ፖሊስ ከበበ። አሁን ፖሊስ ሲከበን ምንድን ነው ችግራችሁ ምንድን ነው ብላችሁ ጠይቁን፣ ዝም ብላችሁ ለምትከቡናላችሁ ምናምን ብለን አሏቸው። ያው የሚመራን ነበረ። ከዛ አንደኛው ዝም ብላችሁ ተበተኑ፣ በእናንተ ባላችሁት ሊመጣ ነገር የለም። ስለዚህ እናንተ ከፈለጋችሁ ሶስት አራት ሰው መጣችሁ ወደ ላይ መላክ ትችላላችሁ እንጂ በራሳችሁ ፍላጎት እንደዚህ የምትሰበሰቡበት ምንም አይነት ምክንያት የለም አለ። አንበተንም፣ አንበተንም አለ። በቃ ህዝቡ ምንም ሳናገኝ እኛ ጨረቃ ላይ ወድቀን ምንም ሳናገኝ አንበተንም። ለምንድን ነው የምንበተነው? መፍትሄ ስጡን። አን እንደዛ እየተጨቃጨቅን እስከ አምስት ሰዓት ዘለቅን ማለት ነው። ሻርፕ አምስት ሰዓት ላይ በቃ አሁን ምንድን ነው የምታደርጉን ስንል በቃ አስተዳደሩን እንደውልና አስተዳደሩ ይምጣ እሱን ይሰጣችሁን አስተያየት ከእሱ ተቀበላላችሁ አለ።
ሲሆን እንግዲህ ከነዋሪዎቹ ሰምተናል። የኢትዮጵያ መንግስትም መግለጫ አውጥቷል። የኮሚኒኬሽንስ ጉዳዮች ሚኒስቴር ሁለት የፖሊስ ባልደረቦችና አንድ የወረዳ ስራ አስፈጻሚ መሞቱን ነው የገለጸው። ነዋሪዎቹ ጋር ስንሰማ ደግሞ ሰላማዊ እንደነበረ ሁኔታው ነው ሲያስረዱ የነበሩት።
አዎ ሰላማዊ እንደሆነ ነው የሚያስረዱት። ልክ ከዚህ በኋላ እንደዚህ ተሰብስበን እየተነጋገርን እያለን ግን በጎን ቤቱ መፍረስ ጀመረና ያን ሰማን። ድምጽ ሰምተን ቤቱ መፍረስ መጀመሩን ስንሰማ ሁሉም ከየአካባቢው ወደዛ አካባቢ ሄደና ግጭት ተፈጠረ ነው የሚሉት። ስለ እሱም ታስረዳለች።
ከ97 ወደዚህ ያለ ቤት በሙሉ ይፈርሳል። በቃ እንጠርጋለን፣ እናጸዳለን። ቆይ ቆሻሻ አረጋችሁን ወይ ገንዳ ላይ ጠርጋችሁ የምታስምት የምትሉን? የት ነው የምንወድቀው? እነዚህ ልጆቻችን ይዘን የት እንድረስ? እንዴት ነው ይጠረጋል ማለት ምን አይነት ነው? እኛ እኮ ዝም ብለን በወረራ አይደለም የወረር ነው። ከአረብ ሀገርም ከየት ሀገርም ኮብልን ሰርተን ያጠራቀምናት ብራችን እኮ ነው። በዚህ አፍሰን ቁጭ ያል ነው እንጂ ዝም ብለን ከመሬት ተነስተን አይደለም የወረር ነው። እና እንዴት ነው የምንጠረገው ምናምን አሉት። ከዛ መጨረሻ ላይ ይህ ከበላይ የመጣ ትእዛዝ ነው፣ ትእዛዝ ነው። በቃ የራሳችሁ ጉዳይ ነው ያለው። በቃ መጨረሻ ላይ የራሳችሁ ጉዳይ ትጸዳላችሁ፣ ትጸዳላችሁ አለ። ከዛ በዚያን ሰዓት ህዝቡ አካሄድ 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 በህግ አምላክ አካሄድ አለው። በቃ አካሄድ ሲለው እሺ ተናገር ምናምን ሲል የራሳችሁ ጉዳይ አይባልም፣ ህዝቦች ነን፣ ከብት አይደለንም ወይም በግ አይደለንም። እንዴት የራሳችሁ ጉዳይ ብለህ ስላለህ በርስ በስነ ስርዓት እንትን ማለት አለብህ እንጂ ትጠረጋላችሁ ወይም ደግሞ ትጸዳላችሁ የራሳችሁ ጉዳይ ብሎ ማለት ምን ማለት ነው ምናምን ሲለው በቃ ይሄ አመራር ነው፣ አመራር ነው። ኮሚታችሁ ምረጡና ወደ በላይ ላኩ፣ ማንም አይከለክላችሁም፣ ሂዱ በቃ ወደ በላይ ምናምን ተብሎ እያለ ከኋላችን ጮሆ ትሩምታ ቀለጥኩ። ከዛ ምንድን ነው ብለን ስንል ከታች ያለ ከእውሬ የሚባል ሰፈር ከዛ ያለ እያፈረሱ ነው፣ እኛ ነዚያ ሰብስሮ እነሱ እዚያ ያፈርሳሉ። ከዛ እየፈረሰ ነው ብሎ ሲባል በምን ታምር እኔ ነኝ እንትን ላይ አዛዥ እኔ ነኝ፣ አንድ ፖሊስ አላሰማራሁም አለ። አንድ ፖሊስ አላሰማራሁም እኔ ሳላዝዝ ማን ነው የወጣው ምናምን አለ። ግን ከስንት ከሁለት መቶ የማያንስ ፖሊስ ሂዶ ተሰማርቷል። በዛ መጀመሪያ ምንድን ነው ያደረጉት? ፖሉን ለመንቀል ነው የመብራት ዋናውን ፖል እሱን ነቅለው በግሬደር ለማረፍ ነው። እዛ በቃ ከዛ እየተጫጫዋ ሲመጣ ከዚህ ያለው ህዝብ ግልብጥ ብሎ ወደ እነሱ ሲሄድ ከዛ ወዲያ ተዋርኩሽ ከመሀል ተገናኘ። ያ ፖሉ እየተመጣው ህዝቡን ተመታ፣ የሞተም አለ፣ ተሰብሮም ይሄዳለ። ያው እንግዲህ በአይኔ ላየውም ራሱ ዋናውም ሞተ ነው የሚባለው።
ጽዮን፣ ተጨማሪ ዘገባ ከምሽቱ 3 ሰዓት ላይ ይዘሽ ትመለሻለሽ?
አዎ፣ በዚህ ጉዳይ ላይ ሌሎች ያነጋገርኳቸውንም የመንግስትን ምላሽ አካትቼ ይዤ ለመቅረብ ሞክራለሁ። አመሰግናለሁ።
አመሰግናለሁኝ። አሁን የሙዚቃ ሰዓታችን ነው። ዲጄ ፋትሱ የጋቢና ቪኦኤ ዲጄ እዚህ ይገኛል። ዲጄ ምን ይዛል ዛሬ?
ዛሬ እንግዲህ ሞቅ ያለ በጉራግኛ ስልት የተሰራ ሂፕሆፕ ነው። ልጅ ሚካኤል ይባላል። አዲስ ሙዚቀኛ ነው። አገርም እንደዚህ ወይም ኢትዮጵያ እንደዚህ ይላል ሙዚቃው።
አልሰማሁትም ነበር። አብረን እንስማው።
Shoo, 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 sh
ዲጄ ፋትሱ እናመሰግናለን። በእውነት ጫማ የሚያስጨርስ በጉራጌኛ የሚያስጨፍር ዜማ ነው። ስለዚህ ጫማ ላለቀባቸው ደግሞ ያነጋገርከው ሰው አለ?
እንግዲህ ባለፈው ሳምንት መታ ነበረ። ቤተልሔም ጥላሁን ትባላለች። ሶሬብል የሚባል የጫማ ፋብሪካ አላት ኢትዮጵያ ውስጥ እና ወደ ዩሮፕ እና ወደ አሜሪካ ኤክስፖርት ታደርጋለች። ብዙ ጊዜ ሚዲያ ላይ እናያታለን። ብዙ ስብሰባዎች ላይ ትናገራለች። እንደ ሴት
ስራፈጣሪ
በጣም የታወቀች ናት። እሷ እንግዲህ በስልክ ወደዚህ ወደ ዋሽንግተን ዲሲ መታ ነበር። ኒውዮርክ ላይ የሊደርሽፕ ሰሚት ነበር፣ እሱን ተሳትፎ ወደዚህ መታ ነበር። በስልክ አዋርቻታለሁ።
እንስማ።
ቤተልሔም ጥላሁን እባላለሁ። ኢንተርፕረነር ነኝ። ስራዬ በፉትዌር ሴክተር ላይ ነው። በዛሬ 12 ዓመት አካባቢ ነው የጀመርኩት ጫማ ባለሙያ ነኝ ማለት ነው።
አጀማመሩና አሁን ያለበትን ነኝ ያለበትን ደረጃ
ከዛሬ 12 ዓመት በፊት አካባቢ እኔና ቤተሰቤ ሰው ትንሽ ስራ ጀመርን። ኢንተርናሽናል ያው ወደ 12 የሚሆኑ ሱቆች አሉን። 120 የሚሆኑ ቋሚ ሰራተኞችና ወደ 200 የሚሆኑ ፓርታይም ሰራተኞች አሉ። እነሱ የሰራን ነው። የሶረቬሽን ስቴት ኦፍ አርት ፋሲሊቲ የሰራን ነው። ይህ 4 ማንት ያልቃል። ስለዚህ እሱ ደግሞ ሲያልቅ ሌላ ቋሚ 300 የሚሆኑ ሰራተኞችን እንቀጥራለን ብለን የተዘጋጀን ነው።
ዋናውን ያንቺን ምርት ተጠቃሚ ሀገር ማን ነው?
ለሆነ ምክንያት ታይዋኖች በጣም ይወድታል ኛ ፕሮዳክት እና አሁን በሪቴል ስቶራችን ትልቁ ሽያጭ የሚሸጡት ታይዋን ላይ ያሉ ፓርትነሮቻችን ናቸው። በኦንላይን ሴልስ ደግሞ አሜሪካ ላይ ያሉ ኢንዲቪጁዋሎች ፕሮዳክታችንን በዌብሳይት እየገዙ ይጠቀማሉ። 75% የሚሆነው ገዢ የኦንላይን ገዢ አሜሪካ ላይ ነው ያለው ማለት ነው።
መጀመሪያ የሸጥሽው ጫማ ታስታውሻለሽ? ለማን የሸጥሽው? እንዴት ነበር የመጀመሪያው ሽያጭሽ ያከናወንሽው?
ከብዙ ጣበት በኋላ የመጀመሪያውን ስራ የሚለው ከአርባራ ሲደርስ ነው። ስለዚህ የመጀመሪያ ኤክስፖርት የተደረገው ወደ አሜሪካ ግን ለአርባራ ሲደርስ የተሰሩ ፕሮዳክቶች ነው። ስለዚህ የመጀመሪያ ፕሮዳክታችን ወደዛ ነው ሄደው ከኢትዮጵያ ማለት ነው። የመጀመሪያው እንግዲህ ኦርደር 2500 ጫማ ነበር እንደማስታውሰው፣ እና 6 ሰዎች ብቻ ነበርን። በጣም ትንሽ ሰዎች ነበርን። በጣም የደነገጥ ነው። 2500 ጫማ እነሱ ደግሞ ሲያዙ የራሱ የሆነ ዴሊቨሪ ታይም አለው። ያንን ሚስ የማያደርግ ከስተመር ከሆነ ወይ ቬንደር ከሆነ ወይ የመሰረዝ ኦርደሩን አንፈልግም የማለት እንዲህ አይነት ብዙ ፕሮሰሶች ስለነበሩት በጣም አስቸጋሪና ግን ደስ የሚያሰኝ ነበረ። ያው ሰርተን የመጀመሪያውን ኦርደር እንግዲህ ልከን ከዛ በኋላ ሌሎች እንደ ሆት ፉድ እንደ አማዞን ከዛ በኋላ የመጡ ናቸው ማለት ነው።
ተፎካካሪ ያለሽ በዚህ ስራ ውስጥ?
ይሄ በጣም ጥሩ ጥያቄ ነው። እንግዲህ ኢንተርናሽናል ብራንድ ስትሆን ኢንተርናሽናሊ ነው የምትወዳደረው ካሉት ጋር፣ ባንተ ሴግመንት ካሉት፣ ባንተ ኢንዱስትሪ ካሉት ፉትዌር ዲስትሪቢተሮች፣ ሪቴለሮች፣ የጫማ ፋብሪካዎች የተሻለ ስራ ለመስራት የተሻለ ለውጥ ለማምጣት ሰስቴን ለማድረግ ትግል ያስፈልጋል። በየቀኑ መውደቅም አለ በዚህ መሀል ግን ጠንክሮ ደግሞ እንደገና መነሳትም ያው የሚያስፈልግ ነገር ነው። ግን ኢንተርናሽናሊ ካሉ ብራንዶች ጋር እንወዳደራለን እኛም እንደውም እንበልጣለን የሚል አመለካከት አለኝ። ምክንያቱም እኛ ኦቴንቲሲቲያችን፣ ኢንቴግሪቲያችን፣ ቫሊዋችን እዚህ ላይ የምንሰራው ስራ በሙሉ ሌሎች ከሚሰሩት የተሻለን ስለሆነ ነው እዚህ ደረጃ ላይ የደረስ ነው። ስለዚህ ኢንተርናሽናሊ አሉ ከሚባሉ በኔ ሴግመንት ስር ካሉ ብራንዶች የተሻለ ስራ ሰራለሁ፣ ከእነሱ ጋር ተወዳድሬ ደግሞ እዚህ ደርሻለሁ ነው የምለው።
በተለያዩ ቦታዎች እየሄድሽ ንግግሮችን ታደርጊያለሽ እና የምትናገሪያቸው ሰዎች ሳያቸው በጣም ትላልቅ የሆኑ ሰዎች ናቸው እና እነሱ ፊት ወጥተሽ ስትናገሪ ያለሽን ኤክስፒሪየንስ እስኪ እሱን ደግሞ ሼር አድርጊ።
እንግዲህ እኔ እንደምታውቀው ተወልጄ ያደኩት ኢትዮጵያ ነው፣ የተማርኩትም እዛ ነው። ስለዚህ እዛ ስናድግ ደግሞ ባህላችን፣ አስተዳደጋችን ነው ነባራዊ ሁኔታው አንዳንድ ጊዜ ራሳችን ዳንገል አለመግለጽ ብቻ ሳይሆን ደግሞ የተለያየ ፈጠራ ችሎታም ቢኖረን አይዲያም ቢኖረን ቢዝነስ መስራት እንፈልግም ባለብን ነገር ማንገልጽባቸው ነገሮች በጣም ብዙ ናቸው። በተለያየ ምክንያት ማለት ነው። ስለዚህ እኔ ይህን ስራ ሰርቼ ትንንሽ ኤክስፖሮች ሲመጡ ወይ ሰውን ሲያዋራኝ እንደዚህ እንደዚህ ሲሆን በጣም ነበር የከበደኝ። ምክንያቱም እኔ የመጣሁት የተማርኩበት ቦታ ያደኩበት ቦታ በጣም የተለየ ነው አሁን እዚህ ከማየው እና ከምገናኛቸው ሰዎች ማለት ነው። ስለዚህ እኛም አሁን ራሳችንን ገልጸን እኛ ራሳችን የመሸጥ የምንሰራውን ብቻ ሳይሆን ራሳችን ማርኬት የማድረግ አቅማችን በጣም ውስን ነው። ስለዚህ ያንን ተምሮ የተሻለ ነገር ለማድረግ ጊዜ ወሰደብኝ መሰለኝ። በጣም ፈርኝ እንደዚህ አይነት ሁኔታ። ግን ከጊዜ በኋላ እዚህ የደረስኩት እኔ በሚሰራው ነገር ስለሆነ እሱን አክብሬ ስለዛ ነገር መናገሬ በጣም ኮንፊደንስ እየሰጠኝ ነው። ዛትስ ዋይ እዛ ቦታ ላይ የተጠራሁበት ምክንያት ወይም የኔ ኤክስፒሪንስ ሼር እንዳደረግበት ለሌላ ሰው እንዳካፍል የተጋበዝኩበትን ምክንያት ደጋግሜ አስባለሁ ሁልጊዜ። ስለዚህ እነሱ ያስተውኛል። ጎበዝ ደግሞ ሆኜ በደንብ ስራ እንድሰራ ደግሞ አድርጎኛል። ያስተጋል ኦፍኮርስ። ግን ከጊዜ ወደ ጊዜ የመሻሻል ነገር አለ፣ የመማር ነገር አለ፣ የማደግ ነገር አለ አብሮ።
ከዚህ በፊትም ብዙ ነገሮች ተናግረሻል አያለሁኝ። ከነዚህ ውስጥ ጨምቀሽ እስቲ በአንድ ደቂቃ ወይ በሁለት ደቂቃ የምትናገሪው ነገር ካለ ለአድማጮቻችን። አሁን ለምሳሌ ይህንን ፕሮግራም የምታደምጥ አንድ ወጣት ሴት ልትኖር ትችላለች፣ ወይም አንድ እንደዚህ ስራ ለመጀመር የተነሳሳ ወንድ ሊሆን ይችላል።
እንግዲህ ምንድን ነው ሁላችንም ስራ ስንሰራ የተሻለ ነገር ለመስራት ለኮሚኒቲያችን፣ ለራሳችን ለውጥ ለማምጣት ነው አብዛኞቻችን ቢዝነስ የምንጀምረው። ግን አንዳንድ ጊዜ አንዳንድ ሰው ቢዝነስ ለመስራት ወይም ደግሞ ስራ ለመስራት ንግድ ለመነገድ ሀሳቦች በጣም ከብዙ ቦታዎች እንዲመጡለት ይፈልጋል። ስለዚህ ደጋግሜ የምናገረው ነገር የኔም የራሴ የግል ኤክስፒሪየንሴ ነው እና እስኪ ፊት ለፊታችን ያለው ችግር ምንድን ነው ሁሌ ኮምፕሌን የምናደርግበት ወይም ደግሞ ይህ እንደዚህ ቢሆን ብለን ደጋግመን የምንናገርበት ችግር ምንድን ነው? ብዙ ጊዜ እንዴት ደግሞ ሶልቭ እናድርገው ያንን እንዴት ወደ ቢዝነሱ ናምጣው ብዙ ጊዜ ናስብ እንዴት ሰስቴን እናድርገው ለተሻለ ነገር። ቢዝነስ ሆነ እኔ የመጣው ካደግኩበት አካባቢ ነው ችግሮችን አይቼ ማለት ነው።
All right, everybody out there, this is Gabina VOA.
Gabina VOA.
Everybody, guanta! Guanta!
በኢንተርኔት አምደኛው በፈቃዱ ኃይሉና በአቃቤ ሕግ መካከል ባለው ክርክር ላይ የፌዴራሉ ከፍተኛ ፍርድ ቤት ሊሰጠው የነበረውን ብይን እንዳልደረሰለት አስታውቆ የጊዜ ቀጠሮን ሰጥቷል። በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ ሊቀመንበር አቶ ደስታ ዲንቃን ጨምሮ አራት ተጠርጣሪዎች ለተመሰረተባቸው የሽብር ክስ ያቀረቡትን መቃወሚያ የአቃቤ ሕግን መልስ ፍርድ ቤቱ አድምጧል። መለስካቸው አማ ዝርዝሩን ይዟል።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ዛሬ በኢንተርኔት አምደኛው በበፈቃዱ ኃይሉና በፌዴራል አቃቤ ሕግ መካከል ባለው ክርክር ላይ ውሳኔውን እንደሚያሰማ ይጠበቅ ነበረ። ይሁንና ፍርድ ቤቱ በችሎቱ እንዳስታወቀው መዝገቡ ቀደም ብሎ እንዳልቀረበለትና በችሎት ላይ እንደቀረበለት ተናግሯል። ከዚህም ጋር አያይዞ መዝገቡ ወደ ጠቅላይ ፍርድ ቤት እንዲላክ የመጣለት ትዕዛዝም እንዳለ አስታውቋል። ጠቅላይ ፍርድ ቤቱ በላከው ደብዳቤ መሰረት ይህ መዝገብ አቃቢ ሕግ ይግባኝ የጠየቀባቸው የኢንተርኔት አምደኞች ቀጠሮ ሰኔ 29 ቀን ከመድረሱ በፊት እንዲደርሰው የሚያዝ እንደሆነም ፍርድ ቤቱ ገልጿል። ይህን ይበልጥ እንዲያብራሩልኝ የተከሳሽን ጠበቃ አቶ ሽብሩ በለጠን ጠይቄያቸው ነበረ።
አሁን የከፍተኛው ፍርድ ቤት ችሎት ግራ ያጋባው ጉዳዩ በጠቅላይ ፍርድ ቤት እየታየ ያለው የበፍቃዱም ጭምር መሆኑ ነው። አቃቤ ሕግ በፍቃዱ ላይ ይግባኝ የጠየቀው የከፍተኛው ፍርድ ቤት አንቀጹን ቀይሮ ተከላከል ማለቱ አግባብ አይደለም ብሎ ነው። በመሰረቱ በእንደዚህ አይነት ጉዳይ ይግባኝ አይቀርብም። የጠቅላይ ፍርድ ቤትም የቀረበውን ይግባኝ አስረድተናል እኛ አግባብ እንዳልሆነ በብይን ላይ ይግባኝ ማለቱ አቃቤ ሕግና የበፍቃዱ ጉዳይ ከሌሎቹ ጋር መቅረቡ አግባብ እንዳልሆነ ቀደም ሲል ጀምሮ አስረድተናል በክርክራችንም በመልሳችንም። ነገር ግን የጠቅላይ ፍርድ ቤት እዚህ ያለውንም ጉዳይ አላገደውም። ጠቅላይ ፍርድ ቤት ያለውንም ደግሞ በበፍቃዱ ላይ ይግባኙ ሊቀጥል አይገባም ብሎ የሰጠው ትዕዛዝ የለም። በመሆኑም በበፍቃዱ ጉዳይ በአንድ ጉዳይ ጉዳዩ በፌደራል ከፍተኛ ፍርድ ቤትም በፌደራል ጠቅላይ ፍርድ ቤት መታየቱ ነው አሁን ዳኞቹ ትንሽ እንትን ያላቸውና ደጋግመው የጠየቁት። በዚህ ምክንያት መዝገቡ ወደዛ መላክ አለበት። መዝገቡ ከተላከ ደግሞ ዳኞቹ መርምረው መወሰን አይችሉም። ስለዚህ ተጠባብቀው የመዝገቡን መመለስ ጠብቀው መስራት ያለባቸውን ለመስራት ወይም ደግሞ የተለየ ነገር በጠቅላይ ፍርድ ቤቱ በኩል ከትዛዝ ከተሰጠ ወይም ከተወሰነ ያንን ውሳኔ ተከትሎ ለመሄድ ለማንኛውም ለመጠባበቅ የመዝገቡን መምጣትና ምርመራውን አጠናቆ መቅረብ ለሐምሌ 29 ችሎቱ ዛሬ ቀጠሮ ሰጥቷል።
በመጀመሪያ ይሄው ከፍተኛው ፍርድ ቤት 19 ወንጀል ችሎት ማለት ነው አቃቢ ህግ ከመጀመሪያውኑ ይግባኝ በሚልበት ጊዜ በራሱ የተወሰነ እርምጃ መውሰድ አይችልም ወይንም ሌላ ውሳኔ መስጠት አይችልም ነበር ማለት ነው?
ችግሩ እኮ ያ ነው። ይሄ ፍርድ ቤት በፍቃዱ ላይ ይግባኝ መጠየቅ ስለማይችል ይግባኝ ተጠይቋል ብሎ ሊገምት አይችልም። አላወቀም። ስለዚህ ስላላወቀ ማድረግ ያለበትን የመከላከያ ማስረጃ ሲሰማ ቆየ። አቃቤ ህግም ላይ አቅርብ ያለውና እዚህ ያለው ይቋረጥ አላለም። ጠቅላይ ፍርድ ቤትም ላይ የቀረበው በፍቃዱ ላይ የቀረበው ይግባኝ የስነ ስርዓት ህጉን የተከተለ ስላልሆነ የመጨረሻ ውሳኔ በተሰጠ ጊዜ ሊቀርብ የሚገባ ነው ብሎ አልመለሰውም። ወይም ደግሞ በከፍተኛ ፍርድ ቤት ጉዳዩ የታየ እንደሆነ በእኛ በጠበቆቹ ከተረዳ በኋላ የከፍተኛው ፍርድ ቤት ታግዶ ይቆይም አላለም። ስለዚህ የፌደራል ከፍተኛ ፍርድ ቤት 19 ወንጀል ችሎት ስለ ይግባኙ ምንም የሚያውቀው ነገር አልነበረም። ይግባኝ ይቀርባል ብሎም የሚገምትበት ሁኔታም አልነበረም። በዛ ምክንያት ነው እስካሁን በዚህ በከፍተኛ ፍርድ ቤት ጉዳዩ ቀጥሎ ይቆየው።
በጣም አመሰግናለሁ አቶ ሽብሩ።
እሺ፣ እኔም አመሰግናለሁ።
በፈቃዱ ኃይሉ እነ ሶሊያና ሽመልስ በተሰኘ የክስ መዝገብ በሐምሌ ወር 2007 ዓ.ም መጨረሻ ላይ ከሌሎች 9 የኢንተርኔት አምለኞችና ጋዜጠኞች ጋር አቃቢ ሕግ በአሸባሪነት ክስ መስርቶበት እንደነበረ ይታወሳል። የዛሬ ዓመት ግድም ከ10 ተከሳሾች መካከል የ5ቱን ክስ መንግሥት እንዲቋረጥ አድርጎ ከእስር መፈታታቸውም አይዘነጋም። የቀሩት 5ቱ ደግሞ ሲከራከሩ ቆይተው 4ቱ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ይኸው ፍርድ ቤት ብይን ሲሰጥ፣ በበፈቃዱ ኃይሉ ግን ቀደም ሲል የተከሰሰበትን የሕግ ድንጋጌ በመቀየርና አመፅ በመቀስቀስ እንዲጠየቅ ብይን ሰጥቶ ክርክሩን በዋስ ከእስር ቤት ወጥቶ እንዲከራከር መወሰኑ ይታወሳል። ይህ ችሎት በዛሬው ዕለት አቃቢ ሕግ በሽብር ወንጀል ክስ የመሠረተባቸው የኦሮሞ ፌዴራሊስት ኮንግሬስ የወጣቶች ሊግ ሊቀመንበር አቶ ደስታ ዲንቃና አቶ ለማ ባይ፣ አቶ ዋዩ ቤካ እንዲሁም አቶ አብደታ ባትሪ ለሰጡት የክስ መቃወሚያ የቀረበውን የአቃቢ ሕግ መልስ በጽሑፍ ተቀብሏል። አቃቤ ሕግ ተከሳሾቹ ያቀረቧቸው መቃወሚያዎች በሙሉ ውድቅ እንዲደረጉለት ጠይቋል። ፍርድ ቤቱ ብይን ለመስጠት ለሐምሌ 19 ቀን 2008 ዓ.ም ቀጠሮ ቆርጧል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዛሬው የካቢና ጉዟችን በዚሁ ተጠናቋል።
በፌስቡክ አስተያየቶቻችሁን ስጡን አት ቪኦኤ አማሪክ ላይ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ፋቱ ጋር በመሆን
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
se guaze, se cabane, se guaze, 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 se gua